የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዘ አንድ ሰው መገኘቱን ባለስልጣናት በዛሬው ዕለት ይፋ አድርገዋል።
ምርመራዎች ተደርጎለት በዛሬው ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል።
የዚህ ጉዳይ ዝርዝር በምሽቱ ይደመጣል። ይህ በእንዲህ ያለ የድንበር ክልል በሆነው ሶማሌ ክልል የኮሮና ቫይረስ መከላከያ ዝግጅቶች እየተወሰዱ እንደሆነ ተሰምቷል።
አሁን የተደረገው ያለ ስራዎች በየቀኑ ስክሪኒንግ ይሰራል። ባለሙያዎች ወደ እነዚህ ሶስቱ ኢንተርፕሬንቶች ድብሎይ አድርገናል።
አቶ አቡበከር ሼክ አደን ናቸው፣ የሶማሌ ክልል ጤና ቢሮ ተወካይም ናቸው። ሙሉ ዘገባው በምሽቱ ይደመጣል። እነዚህና ሌሎች ጉዳዮችን እንሰማለን። ሀብታሙ ስዩም አስተናግዳችኋለሁ። በመቀጠል ደግሞ አጫጭር የዓለም ዜናዎችን ኤደን ገረመው ታሰማችኋለች።
አመሰግናለሁ ሀብታሙ። የዓለም የጤና ድርጅት WHO የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱን የጤና ጥበቃ ሚኒስቴር ዛሬ አስታውቋል። የጤና ጥበቃ ሚኒስቴር ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሃን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውንም ገልጿል። በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ሊያደርገን አይገባም ብለዋል ዶክተር ሊያ። ኮሮና ቫይረስ የሚያዙ አብዛኞቹ ከቀላል ህመም በኋላ ይድናሉ ያሉት ዶክተር ሊያ ታደሰ እድሜያቸው በገፉ ወይም ሌላ የጤና ሁከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል። ሚኒስትሯ በመግለጫቸው ኢትዮጵያ ውስጥ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩንም ተናግረዋል። በአሁኑ ሰዓት መንግስት የበሽታውን አሳሳቢነት በመረዳት 300 ሚሊዮን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት ለመግታትና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆኑንም ገልጸዋል። የሶማሌ ክልል መንግስት የኮሮና ቫይረስን ለመከላከል ዝግጅት እያደረኩ ነው አለ። ወደ ጅቡቲ፣ ሶማሌላንድና ኬንያ የሚያስገቡ መስመሮች ላይም ምርመራ ማድረግ የተጀመረ ሲሆን ሌሎች ወደ ሶማሊያና ኬንያ የሚሄዱ መስመሮች ላይም ተመሳሳይ ምርመራ ለመጀመር የፌዴራል መንግስትን ድጋፍ እየጠየቅን ነው ብሏል። ለክልሉ ነዋሪዎችም ግንዛቤ ማስጨበጥ ስራዎች እየተሰሩ መሆናቸውንም የክልሉ ጤና ቢሮ የማህበረሰብ ጤናና አስቸኳይ ሕክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼክ አደን ኡስማኤል ለአሜሪካ ድምጽ ሬዲዮ አስታውቋል። አስፈላጊ የሕክምና ቁሳቁሶች በከፊል ቢኖሩም ተጨማሪ ድጋፍ ፌዴራል መንግስትን ጠይቀናል ሲሉም አክለዋል። ዘገባውን ያደረሰን አዲስ ቸኮል ነው። በተያያዥ የደቡብ አፍሪቃ የጤና ጥበቃ ሚኒስቴር ዛሬ 8 ተጨማሪ የኖቨል ኮሮና ቫይረስ በሽተኞች መኖራቸውን አስታውቋል። በአጠቃላይ ቢያንስ 24 ሰዎች ደርሰዋል ማለት ነው። የደቡብ አፍሪካ ብሔራዊ የተዛማች በሽታ ተቋም ሀገሪቱ የመጀመሪያው በሀገር ውስጥ የተላለፈ የኖቨል ኮሮና ቫይረስን አይታለች ሲል በትላንትናው ዕለት ዘግቦ ነበር። ነገር ግን የተባለው ሰው በሽታው እንደሌለበት ገልጾ ለተሳሳተው ዘገባ ይቅርታ ጠይቋል። እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የተገኘባቸው ሰዎች ከውጭ ሀገራት የገቡ ናቸው። በአሁኑ ወቅትም በሽታው በሀገሪቱ መስፋፋቱን የሚያሳይ ምልክት የለም ብሏል የሀገሪቱ ብሔራዊ የተዛማች በሽታዎች ተቋም። የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዛው በተከሰሱበት ወንጀል የመጨረሻ ውሳኔ ለመስጠት ለሚያዝያ 19/2012 ዓ.ም ቀጠሮ ሰጥቷል። መዝገቡ ለውሳኔ የተቀጠረው በሁለቱ ወገኖች መካከል የነበረው ክርክር በመጠናቀቁ እንደሆነም ችሎቱ አስታውቋል። በከሳሽ የክልሉ አቃቤ ሕግና በተከሳሾች የቀረበው የሰው ምስክርና የሰነድ ማስረጃ ብዛት ያለው ነው ሲል ችሎቱ አስታውቋል። ማስረጃዎችን ለመመርመርና ከሕግ ጋር አገናዝቦ ትክክለኛውን ውሳኔ ለመስጠት ጊዜ እንደሚያስፈልግም በችሎቱ ተገልጿል። ፍርድ ቤቱ በርካታ ሰነድ ያለበትና ተዘዋዋሪ ችሎቶችንም የሚያሳይ በመሆኑ በቀጠሮ ቀን እንዲደርስ ጥረት እንደሚያደርግም ጠቁሟል። አቶ በረከት ስምኦን በበኩላቸው ፍርድ ቤቱ ስራ እንደሚበዛበት እንደሚረዱ ገልጸው ያለባቸውን የጤና ችግር ከግምት ውስጥ አስገብቶ በተሰጠው ቀነ ቀጠሮ ውሳኔ እንዲሰጣቸው ጠይቋል። ክርክሩ የተጠናቀቀ በመሆኑም ተከሳሾቹ የማጠቃለያ ንግግር በመዝገብ ቤት በኩል ከፋይሉ ጋር እንዲያያይዙም ችሎቱ ትዕዛዝ ሰጥቷል። በመጨረሻም የሶማሌ ሲቲ ዞን አስተዳደር በአፋር ክልል የታጠቁ ሰዎች በአርብቶ አደሮች ላይ ጥቃት እየፈጸሙብኝ ነው ሲል ወቀሰ። የሶማሌ ክልል የሲቲ ዞን ፖለቲካ ጉዳይ ኃላፊ የሆኑት አቶ አብዱረሺድ ሰመሬ በተለይም ለአሜሪካ ድምጽ ሬዲዮ እንዳስታወቁት ካለፈው ሳምንት ጀምሮ በሚኤሶና አፍደም ወረዳዎች ያዝ ለቀቅ ያደረጉ በሚፈጸሙ ጥቃቶች 12 የሶማሌ ክልል ነዋሪዎች ተገድለውብኛል ብለዋል። ጥቃቱን የፈጸመው የአፋር ክልል ልዩ ኃይልም ነው ሲሉ አክሏል አቶ አብዱረሺድ። የአፋር ክልል ጸጥታ ጉዳዮች ቢሮ ኃላፊ ግን ክሱን አይቀበሉም። ግጭት መኖሩና በሁለቱም ወገን ጉዳት መድረሱን አምነው ይህ ግን በልዩ ኃይል የተፈጸመ ነው መባሉም ስህተት ነው ብለዋል። ያም ሆኖ ከሶማሌ ክልል አመራሮች ጋር በመነጋገር በአካባቢው ሰላም ለማስፈን ጥረት ማድረጋቸው እንደሚቀጥሉም አስታውቀዋል። አቶ አህመድ አክለውም ከኦሮሚያ ክልል ጋር ተፈጥሮ የነበረው ግጭት መረጋጋቱንና ከኦሮሚያ አመራሮች ጋር ለመነጋገር ቀጠሮ መያዛቸውንም አስታውቋል። ዘገባውን ያደረሰን አዲስ ቸኮል ነው። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ለኢትዮጵያ የመጀመሪያው የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ዛሬ ይፋ ተደርጓል። የጃፓን ዜግነት ያላቸው እኚህ ሰው ባለፈው የካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ የገቡ መሆናቸውንም ኢትዮጵያ አስታውቃለች። ከተባሉት ግለሰብ ጋር መገናኘታቸው የተረጋገጠ 25 ሰዎችም ለይቶ ማቆያ ውስጥ እንዲቆዩ መደረጋቸውን የጤና ጥበቃ ሚኒስቴር ዛሬ ገልጿል። ሙክታር ጀማል ሙሉ ዘገባውን ይዟል።
WHO የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሃን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውን ተናግረዋል።
ሌሊት ማንጊያው ላይ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19 የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ አንድ በቫይረሱ የተያዘ ሰው መኖሩን አረጋግጧል። ይህ ግለሰብ የ48 ዓመት ወንድ የጃፓን ዜጋ ሲሆን ወደ ኢትዮጵያ የገባው በየካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ በመምጣት ሲሆን በሽታው የጀመረው ከሶስት ቀን በፊት እንደሆነና በዛሬው ዕለት ደግሞ በትላንትናው ዕለት ወደኛ መለያ ማዕከል ገብቶ ምርመራዎች ተደርጎለት በዛሬ ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል።
ቫይረሱ ቻይና ውስጥ ከተገኘበት ጊዜ ጀምሮ ወደ ሀገር እንዳይገባ ከገባም ጉዳቱን ለመቀነስ የኢትዮጵያ መንግስትና የጤና ጥበቃ ሚኒስቴር በርካታ ስራዎችን ሲያከናውን መቆየታቸውን የገለጹት ዶክተር ሊያ ታደሰ በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ሊያደርገን አይገባም ብለዋል። የቫይረሱ ተጠቂ የሆኑት ሰው ቫይረሱ እንዳለባቸው ከማወቃቸውና ወደ ሕክምና ከመሄዳቸው በፊት የአዲስ አበባ ቆይታና እንቅስቃሴያቸውን በተመለከተ ሀገራት እየወሰዱ ያሉ አይነት ውሳኔዎች በኢትዮጵያ በኩልስ ይጠበቃል ወይ የሚሉ ጥያቄዎች በመግለጫው ላይ ከጋዜጠኞች በኩል ቀርበዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ለጥያቄዎቹ ተከታዩ መልስ ሰጥተዋል።
አሁን በኢትዮጵያ ውስጥ የተከሰተው በአሁኑ ወቅት የምናውቀው አንድ ኬዝ ነው። አንዱም ኬዝ በለይቶ ማቆያ ውስጥ ነው ያለው። የጤንነት ሁኔታውም መልካም ነው። ከእሱ ጋር ንክኪ የነበራቸውም ሰዎች በክትትል ላይ ነው ያሉት። ስለዚህ እነዚህ ነገሮች ተዳምረው ነው ወደፊት ሊሰራ የሚችለው ሁኔታ ሊከተል የሚችለው እንጂ አንድ ኬዝ ስለተገኘ የሚወሰድ ምንም አይነት እርምጃ አይኖርም። ይህንን ስንል ግን ማህበረሰባችን ሊወስዳቸው የሚገባው ደግሞ ጥንቃቄ ሊኖር ይገባል። ከዚህ በፊት ሳይገባም በፊት ብዙ ጊዜ የምናሳስባቸው ማህበረሰቡ እንዲከተል በየምናገኛቸው አጋጣሚዎች የምናስቀምጣቸው መልእክቶች አሉ። እነሱን መከተል ነው።
በኮሮና ቫይረስ የሚያዙ አብዛኛዎቹ ሰዎች ከቀላል ህመም በኋላ ይድናሉ ያሉት ዶክተር ሊያታደሰ እድሜያቸው በገፋ ወይንም ሌላ የጤና ሁከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል። ሚኒስቴሯ በመግለጫቸው ኢትዮጵያ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩን ተናግረዋል።
እስካሁን ባለን መረጃ የሰው የነበረው እዚህ ኢትዮጵያ ውስጥ የነበረው ከፌብራሪ 17 እስከ 21 በአውሮፓውያን አቆጣጠር ሲሆን በሽታው ኖሮት በሆስፒታል ውስጥ ገብቷል ተብሎ የተገለጸው ማርች 9 አካባቢ ነው መግለጫዎቹን የተሰሙት። ስለዚህ በተደረጉት መረጃ ባይሄ በዚህ ባለን መረጃ መሰረት የተለያየ ነገሮች ሊሆኑ ይችላሉ። ግልጽ አይደለም በምን መልኩ በሽታውን ያዘው የተጋያዘው የሚለው ነገር። እዚህ የቆየው 4 ቀን ነው። ከሌላ ቦታ ታሞ መጥቶ በዚህም ሄዶ ሊሆን ይችላል። ከዚህ ከተመለሰም በኋላ ህመሙ ሊዞት ሊሆን ይችላል። እዚህም በነበረበት ቆይታ ሊሆን ይችላል።
በአሁን ሰዓት መንግስት የበሽታውን አሳሳቢነት በመረዳት 300 ሚሊዮን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭትን ለመግታትና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆናቸውን ገልጸዋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት መስሪያ ቤት ውስጥ የድንገተኛ ኦፕሬሽን ማዕከል ተቋቁሞ ለ24 ሰዓታት እየሰራ እንደሚገኝም ዶክተር ሊያ በማከል ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። ቀጣዩም ዘገባ ከኮሮና ቫይረስ ጋር የሚያያዝ ነው። የሶማሌ ክልል መንግስት የኮሮና ቫይረስን ለመከላከል ዝግጅት እያደረግኩ ነው ብሏል። ወደ ጅቡቲ፣ ሶማሌላንድና ኬንያ የሚያስገቡ መስመሮች ላይ ምርመራ ማድረግ የተጀመረ ሲሆን ሌሎች ወደ ሶማሊያና ኬንያ የሚወስዱ መስመሮች ላይ ተመሳሳይ ምርመራ ለመጀመር የፌዴራል መንግስትን ድጋፍ እየጠየቅኩ ነውም ብሏል። አዲስ ቸኮል።
የሶማሌ ክልል የኮሮና ቫይረስን ከመከላከል አንጻር አቅም የፈቀደውን ሁሉ ጥረት እያደረግኩ ነው ብሏል። ክልሉ ከሀገራችን ሁለተኛው ሰፊ ክልል ሲሆን ከኬንያ፣ ጅቡቲና ሶማሊያ ጋር ይዋሰናል። ከነኛ ሀገራት ጋር ያለው የህዝብ ለህዝብ ግንኙነት የኮሮና ቫይረስ ወደ ክልሉ ብሎም ወደ ሀገራችን እንዲገባ መንስኤ ሊሆን ይችላል። ይህንን ከመከላከል አንጻር በሶስት ዋና ዋና መግቢያ በሮች ላይ ምርመራ እየተካሄደ መሆኑን የክልሉ ጤና ቢሮ ተወካይና የማህበረሰብ ጤናና አስቸኳይ ሕክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼክ አደን ኡስማኤል ገልጸዋል። ወደ ሶማሌላንድ መግቢያ ቶጎጫሌ ላይ፣ ወደ ጅቡቲ መግቢያ ደወሌ ላይ እንዲሁም ወደ ኬንያ መግቢያ ሞያሌ ላይ የምርመራ ማዕከላትን በማቋቋም ወደ ክልሉ የሚገቡትን እየመረመሩ መሆኑን አስታውቀዋል። ከነኚህ የምርመራ ቦታዎች መካከል ወደ ሶማሌላንድ የሚያስገባው የቶጎጫሌ የምርመራ ማዕከል ለይቶ ማቆያ ክፍሎችም እንደተዘጋጁ ለተናግረው ቀሪዎቹ ሁለቱ የምርመራ ኬላዎችም ተመሳሳይ ማቆያዎች በቅርብ እንደሚቋቋምላቸው አስታውቀዋል። ከነኚህ በተጨማሪ ወደ ሶማሊያና ኬንያ የሚወስዱ መግቢያ በሮች በሆኑት በሽላቦ፣ ዶሎ አዶና ፈርፈርም ተጨማሪ የምርመራ ኬላዎችን ለማቋቋም ለፌዴራል ጤና ጥበቃና ለህብረተሰብ ጤና ኢንስቲትዩት ጥያቄ ማቅረባቸውንም አቶ አቡበከር አክለው ገልጸዋል። በሌላ በኩል ኮሮና ወደ ሶማሌ ክልል እንዳይገባ ለመከላከል ክልለ ግብረ ኃይል ተቋቁሞ እቅድ በማዘጋጀት እየተንቀሳቀሰ መሆኑን የገለጹት አቶ አቡበከር ለመከላከል የሚያስፈልጉ የህክምና ቁሳቁሶች በከፊል በክልሉ እንደሚገኙ ተናግረዋል። በተጨማሪ ያስፈልገናል ያሏቸውን ቁሳቁሶች ዝርዝርም ለፌዴራል ጤና ጥበቃ ልከው ምላሽ እየጠበቁ መሆኑን ተናግረዋል። አቶ አቡበከር ህብረተሰቡ በበሽታው ከመያዙ በፊት ራሱን አስቀድሞ መከላከል ላይ ትኩረት እንዲሰጥና ስለ ኮሮና በቂ ግንዛቤ ኖሮት አስፈላጊውን ጥንቃቄ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች፣ ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። አሁን ደግሞ እስቲ ተያይዘን ወደ ወግ ካፌ እናቅና። የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው።
ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጣራ ግድግዳ እያየን ነው የምንቆየው እና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ እንደ የተሻለ ነገር የሚያገኝበት በሚል ነው የተጀመረው።
በዚህ ሳቤ ውስጡ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ
እምንመኘው ነገር ነበር ኢትዮጵያ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመርን። በዶሚሽኑም አንዳንድ መጽሐፎች ተገኙ። እኔ ደግሞ በባክግራውንድ ከቡና ጋር የተያያዙ ስራዎች ሰራ ነበር። ስለዚህ ስም ስራችንን ኮምባይን አደረግ ነው እና በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን ከመዝናናት በሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው።
አዲስ አበባ በቅሎ ቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን፣ ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚህ ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ።
ሮብ ሮብ ላይ በነበረን ደግሞ ወግ ቢዝ በሚል እንደው ያቺ የኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ እንደ እውቀትም የምንጨበጥበት እውቀትም ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጠር በሚል ነው የተጀመረው።
ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል።
ይገርምሃል፣ ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው ፎርማል ከሚሆን ሴቲንግ ላይ። ሰዎች በነፃነት ጥያቄያቸውን ያነሳሉ። ፕሮፌሽናሎችም በነፃነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምላሽን ያገኛሉ።
ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዞ ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሀሳቦቻቸውን ለመሸከፍ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው።
ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማፍሰያ ቦታ ያጣሉ ከሰዎች ጋር የሚማከሩበት። ስለዚህ ይቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት እንዲህ ብታደርገው እዚህ ላይ ብታስብበት ይቺን ብትጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው።
ከተከፈተ አስረኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራ ሆነ እንጂ ቡና፣ መጽሐፍትና ወግ አንድ ላይ ሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ ርባን አለው።
አይቶት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው።
የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሳው ሰላማዊት ገብረ መስቀል የእሷና የባለቤቷ መቅደላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም።
አስር ከዛ በላያችን በአዲስ አበባ ውስጥ ሊኖረን እንፈልጋለን። በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወግ ትክክለኛ ወግ የሚደረግበት ካፌ፣ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን።
ሰማውኝ ድንግጫለሁ።
በቃ አለማችን ከዚህ በለጠ አስተናቂ ሁሉን ነገር አልፋለች።
ያ ሀገር ውስጥ መገናኛ ብዙሃን ከቦርኪና ፋሶ መጣ የተባለ አንድ ጃፓናዊ በኮሮና ቫይረስ መያዙን አረጋግጠው ዛሬ ከሰዓት በኋላ ይዘውት የቀረቡት መረጃ በምስራቃዊ አማራ የሚኖር የተለያዩ የህብረተሰብ ክፍሎችን ድንጋጤ ውስጥ አስገብቷል።
እግዚአብሔር ያመጣውን አምነን መቀበል ነው። ከዙ ጋር ሆነን ያው በጥንካሬ ወደፊት የተሻለ ነገር እንደሚፈጠር አምላክን እያመን በጸጋ መቀበል ነው።
የአማራ ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ኃይሌ ህዝቡ አላስፈላጊ መረበሽ ውስጥ መግባት የለበትም ይላሉ።
ዛሬ የኢትዮጵያ ጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ አንድ ዜግነቱ ጃፓናዊ የሆነ ግለሰብ ለኮሮና ቫይረስ ፖዚቲቭ እንደሆነና ያው በኢትዮጵያ ውስጥ የመጀመሪያው ኬስ እንደተገኘ ይፋ ተደርጓል። ያው ይህን ተከትሎ ህብረተሰቡ ከፍተኛ የመረበሽ የመደናቀጥ ሁኔታ አለ። ማድረግ ያለበት ነገር ህብረተሰቡ ከዚህ በኋላ በሽታው በመከላከሉ እንዳይስፋፋ እንዳይይዘው ተገቢውን ጥንቃቄ የማድረግ ስራውን ወይም ከህብረተሰቡ የሚጠበቀው ኃላፊነትን መወጣት ነው። በመረጋጋት በቅድሚያ እስካሁን በተለያዩ መገናኛ ብዙሃኖች እንዲሁም በተለያዩ ብሮሸሮች እንደሚሰራጨው ስለ በሽታው ምንነት ጠንቅቆ ማወቅ ነው። በሽታው ከምናቃቸው ከነጉንፋን ከዚህ በፊት ተከስተው ከነበሩት ከነሳርስ የሚባሉትን የሜርስ የሚባሉት በሚድል ኢስት እና ሳውዲ አረቢያ ከተከሰቱት በሽታዎች ብዙ የተለየ ባህሪ የለውም። በሽታው ምልክቶቹ በግልጽ ይታወቃሉ። የመጀመሪያው ያው ምልክት የሚኖረው ትኩሳት ነው፣ ማሳል ነው፣ የተለያዩ መቆረጣጠሞች እንደዚህ አይነት እየከፋ ሲሄድ ደግሞ የትንፋሽ ማጠር፣ የድካም ስሜት ሊመጡ ይችላሉ። ይህን ካወቀ በዚሁ ልክ ደግሞ መከላከያ አለው።
በሽታውንና ምልክቶቹን ማወቅ ከተቻለ ደግሞ መከላከል ይቻላል። እንደ ዶክተር ማህተመ
በመጀመሪያ ከተጠርጣሪ ሰዎች ጋር መነካካትን ማስወገድ ነው። እጅን አዘውትሮ የመታጠብ ልማድ ሊኖር ይገባል። ሲስሉ፣ ሲያስነጥሱ አፍንና አፍንጫን በእጅ የመሸፈንን ስራ መስራት ያስፈልጋል።
ህመም ከተሰማም በፍጥነት በአቅራቢያ ወደሚገኙ የጤና ተቋማት ሄዶ ምርመራና ሕክምና ማድረግ ይጠበቅበታል ብለዋል።
እኛ ወደ ክልላችንም ስናመጣ ሰሞኑን እንደገለጽኩት በርካታ ቱሪስቶች፣ በስራ ምክንያት የሚመጡ የውጭ ሀገር ዜጎች አሉ። በተለይ ይህ በሽታው ከተከሰተባቸው እንደዚህ አይነት ሲኖሩ ምንድን ነው ማህበረሰቡ ማድረግ ያለበት? መራቅ፣ መገናኘት አያስፈልግም። እንደገና የነጻ ስልክ መስመር አለ፣ በ8335 መጠቆም።
እንደሳቸው ዓለም አቀፍ ስጋት የሆነው ኮቪድ-19 ሀገር ውስጥ ሊከሰት ይችላል የሚል ቅድመ ግምት ስለነበረ አስፈላጊው ቅድመ ዝግጅት ተደርጓል።
እንደ አማራ ህብረተሰብ ጤና ኢንስቲትዩት አሁን ያለውን የቅድመ ዝግጅት ስራ ጠናክረን የበለጠ የምንሰራበት ነው የሚሆነው። በዚህ ተረብሽን ወደኋላ የምንልበት ነገር የለንም። እንደውም ቅድመ ዝግጅታችንን አሁንም አጠናክረን የሚሄድ ስራ ነው የምንሰራው።
ከግብአት እጥረት ጋር የተያዙትንም በመፍታት ደረጃ ምን ያህል ዝግጁ ናቸው?
ግብአት ከፌዴራል ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላከልንን አሁን እነዚህ ዋና ሜጀር ሳይቶች ናቸው ያልናቸውን፣ በተለይ እነዚህ የውጭ ዜጎች የሚገቡባቸው ሳይትና የመረጥናቸው ቦታዎች ላይ መሰራጨት ጥረት አድርገናል። በቂ ሆኖ አይደለም። ሆኖም አሁንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ይህን ከአጋር አካላቶቹ ጋር እየተነጋገረ ወደ ክልሎች የሚላክበትን መንገድ እያመቻቸ ነው ያለው። እኛም እንደደረሰን ደግሞ ወደ ታች የማውረድ ስራውን እንሰራለን።
ግብረ ኃይል ስለማቋቋም አካባቢዎች
ግብረ ኃይል ያው አሁን በክልል ደረጃ ያለው ተቋቁሟል። በየደረጃው ደግሞ በዞኖችም ያለው እንደዚሁ እየተቋቋመ እየተጠቀመ ነው ያለው።
ዛሬ በደሴ ከተማ ቀኝት ባደረኩባቸው የመድኃኒት ቤቶች ያፍና ያፍንጫ መሸፈኛ ማስክ የሚጠይቁ በርካታ ግለሰቦች አጋጥመውኛል። መድኃኒት ቤቶቹም አቅርቦቱ እንደሌላቸው ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ውድ አድማጮች፣ የዛሬው የጋቢና መሰናዶ በዚሁ ተጠናቋል። እስካሁን ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። በነገ ዕለትም እንገናኛለን። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የድምፅ መሐንዲስ ነበረ። መልካም ምሽት ይሁንላችሁ። Radio Sagalame.